የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ኢተመልካች ኢትዮጵያውያን በሙሉ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን ታሪካዊ ድቦለድ አንድ ለናቱ መጽሐፍ ትረካ ክፍል 19 ተሰምተን የተክላላ ፕሮግራማችን ፍጻሜ ይሆናል።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ታሪካዊ ልቦለድ ከአቤ ጉበኛ 1961 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰዉ ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰዉ ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ ክፍል 19
ታጠቅሎ ፈረስ ካሳብሎ ስም ባርባር ቢሸበራል ኢየሩሳሌም እኔማዩ ቱርክማይ የምሸሽ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ
ምዕራፍ 32 የወደቀ አባት። ወንድ ልጅ በእናት በአባቱ ላይ በሌላ ሰው እጅ ጉዳት ቢደርስ ይቆጭና በቀል ይፈልጋል። ሴት ልጅ ደግሞ ለተጎዱ ወላጆቿ ከመጠን በላይ ታዝንና ታለቅሳለች። ወይዘሮ ተዋበች ድል አድራጊው ባላቸው ቢሆኑም ድል የሆኑት አባታቸው ስለነበሩ የደስታቸውን ያህል ማዘናቸው አልቀረም። ወይዘሮ ተዋበች ባሌ መሳፍንቱን ሁሉ ተራ በተራ እየፈጨ ዘውድ ልንጭን ስንደርስ ማንስ ቢጠፋ ምን ቸገረኝ የሚል ልብ ያላቸው ሴት አልነበሩም። ስለዚህ ራስ አሊ ድል ሲሆኑ ብቻቸውን በፈረስ ሸሹ ሲባል ሲሰሙ ድል መሆናቸውን ሳይሆን ከዚያ በኋላ ይደርስባቸዋል ብለው የሚያስቧቸው ነገሮች ልባቸውን ያስከነክኑት ጀመር። በሐሳብ ሲባክኑ አንዱ ባላገር ከደጃች ካሳ ሽልማት ለማግኘት ሲል በፈረሳቸው ሆነው ሲሸሹ በጦር ወይም በጥይት ጀርባቸውን ወይም ደረታቸውን ፈንጥቆ ሲወድቁለት እንደ ግራኝ ራስ ራሳቸውን ቆርጦ ያን ጎፈሪያቸውን በጥርሱ ነፍሶ በራሳቸው ፈረስ እየጋለበ ደጃች ካሳ ወዳሉበት ሲሄድ ብዙ ከሄደ በኋላ ራስ አሊ የደጃች ካሳ አማት አልነበሩም እንዴ? ዛዲያ ምንስ ቢጣሉ ሳልታዘዝ ገድዬና ራሳቸውን ቆርጬ ሲሄድ ይለቁኛል ይልና ተፈረሱ በቅጽበት ወርዶ ራሳቸውንም ፈረሱንም ትቶ ሰው እንዳያየው ጫካ ለጫካ እየተሽለኮለኮ ሲሄድ ይታያቸዋል። ይህ ልውጥ ይልና ደግሞ እሱስ ማንም ጨክኖ አይገላቸውም፣ ቢሞቱ ኖሮ እስታሁን ይሰማ ነበር። ብቻ በፈረስ ብቻቸውን ሲባክኑ ሰንብተው ረሃብ ጥማቱ አንገላቷቸው ከፈረስ ወርደው ፈረሱን እየሳቡ እባካችሁ ይህን ፈረስ በሁለት ብር እንኳ ገዙኝ እያሉ ሲሄዱ አንዳንዱ ባላገር ኧረ ምን የመሰለውን ፈረስ ይዞታ ላያ ይሄ ለእኔ ምን ያደርግልኛል እያላቸው ሲያልፍ፣ ይሄ ለወጥ ሲል ደግሞ ጎጃምን ሲደበድቡት የኖሩ በመሆናቸው ሰዎች ይዘው ለብሩ ጎሹ ይሰጧቸውና ድሮ ሚስታቸው ፊት ልዩ ልዩ ውርደትና የጭካኔ ሥራ ሲፈጸምባቸው ቆይቶ ሁለት አይናቸው በፍላት አጥፍቶ በጽኑ ስቃይ ጅበላም ባላይ አስሮ ሲያስቀምጣቸው እየታያቸው ጎበዟና ዘወትር ፈገግታ የማይለያቸው ወይዘሮ ተዋበች ሥራ ሲይዙም ዝም ብለው ሲቀመጡም እንባቸው በሁለት አይኖቻቸው ተለል ይል ነበር። አንዳንድ ቀንማ አንድ ነገር ለማድረግ ሲፈልጉ ያሰቡትን ትተው ያላሰቡትን በማድረግ አንዱን ዕቃ አንስተው ከማያስፈልገው ቦታ ላይ ማስቀመጥ አመጡ። ደጃዝማች ካሳ በሰሞኑ የሚታየው የወይዘሮ ተዋበች ሁኔታ ደስ አላሰኛቸው አለ። ወይዘሮ ተዋበችም ጭንቀታቸውን ለደጃዝማች ካሳ እንዳይገልጹላቸው ምናልባት እኔ ድል እንድሆን ነበር የምትፈልጊው ብለው ይቀየሙ ይሆናል በማለት ሰግተው ጭንቀታቸውን ውጠው ለብቻቸው ይሰቃዩበት ነበር። ለደጃዝማች ካሳ ደግሞ ይህ የወይዘሮ ተዋበች ጭንቀት ታላቅ ምስጢር ሆነባቸው። በድንኳን ያን ሁሉ ጊዜ አብረው ሲንከራተቱ ሲኖሩ የጊዜው መኳንንት በሚያደርጉት መሰረት አንዳንድ ቀን ከቁባቶቻቸው ጋር ቆይተው ሲመጡ በነበረበት ያለፈ ጊዜ ሁሉ አንድ ቀን እንኳ ከፊታቸው ፈገግታ ተለይቷቸው የማያውቁ ሴት ሁኔታቸው እየተሻሻለ ፍቅራቸው እየጠበቀ በሄደበት በተክሊል እንደገና ተጋብተው በቆረቡበት በአሁኑ ጊዜ ምን ቅርታ ሊፈጠርባቸው እንደቻለ መረዳት አቃታቸው። ወይዘሮ ተዋበች እንባቸውን ደጃች ካሳ እንዳያዩባቸው ዘወትር ቢጠነቀቁም በምንም ሁኔታ ደፍረስ ብለው ታይተው የማያውቁ አይኖቻቸው ቀላ እያሉ በሚታዩበት ቀን ደጃች ካሳ የወይዘሮ ተዋበችን ማልቀስ ሳይረዱ አልቀሩም። አንድ ቀን ምሳ ተበልቶ ሰው ሁሉ ወጥቶ ደጃች ካሳና ወይዘሮ ተዋበች ብቻቸውን ተቀምጠው ሲጫወቱ ተዋቡ አንድ ነገር ብጠይቅሽ ትነግሪኛለሽ አሉ ደጃዝማች ካሳ። ዛሬ ደግሞ ሚስተር ደባቂ ሆንኩ አሉ ወይዘሮ ተዋበች። እሱን ተይውና እነግርሃለሁ በይኝ ልቀስ አሉ ደጃች ካሳ። ታንተ ተለይቼ የማውቀው ነገር ታለ ምን ቸገረኝ? እስቲ ሙት በይኝ ካሳ ይሙት በዚህ ሰሞን ተተጋባን ጀመሩ ተዛሬ አንድ ቀን እንኳን አይቸብሽ የማላቀው ሀዘንና ቅርታ የሚታይብሽ ምን ሆነሽ ነው? አሉ ደጃች ካሳ እጆቻቸውን ዘርግተው ወይዘሮ ተዋበችን ወደ ደረታቸው ጠጋርገው በመያዝ የምን ቅርታ ነው ደግሞ? አሉ ወይዘሮ ተዋበች ራሳቸውን አስገድደው ለመሳቅ እየሞከሩ አይ ካሳዬ ሙት ብለሻል መደበቅ የለም ምን ያደርግልሃል? ለወቀዋ ዛዲያ አንተ ብላ ትቀየመኝ ማለልኛ ተዋበች ትሞት አልቀየምሽም አባባ ይደረሱበትን ባለማወቄ ነው ተጨነቅኩት ተጠሩነቱ ላይ ሙተው ወይም ተማርከው ቢሆን ኑሮ ልቤ ያርፍ ነበር አሁን ግን የወደቁበት ጠፍቶ ስለቀረ ጭንቀቱ ገደለኝ ዛዲያ ለዚህ ነው የምትጨነቂው አሁን ያሉበትን አጠያይቄ እነግርሻለሁ ያሉበትን ስታውቂ ብታስጠይቂያቸውም ቅር አይለኝም መጀመሪያም ሁሉን ያየሽው ነው ጥፋቱ የራሳቸው ነው አሉ ደጃች ካሳ እሱም አልጠፋኝም አወዳደቃቸውን ሳስበው ልብ ያልችልልኛል እንጂ አሉና ወይዘሮ ተዋበች ሳያስቡት በሁለቱ አይኖቻቸው ሞልቶ የቆየውን ባ ዝርክርክ እያለ ወረደ እንዴ ምን ማለትሽ ነው ተዋበች አምልጠዋል ምን ይሆኑ ብለሽ ነው አሉ ደጃዝማች ግራ ገብቷቸው የምሰማው ወሬ ሁሉ እኮ ነው ያሸበረኝ ወይ ሞቱ ብሎ የሚነግረኝ አላገኝ በቀደም ለስሰማ ደግሞ ተቸንፈው ሲሸሹ ጎጃም ደንበጫ ሚካኤል ተሚባለው ደብር ደውለው አስታርቁኝ ብለው ቢለምኑ ካህናቱ ተሰብስበው አገራችንን ያዘርፉብናል አሁን ቶሎ ይሄዱልን ብለው አባረሯቸው አሉኝ አይ አባቴ ሳይቸግሮ እንዲህን ከራተቱና ይሙቱ እኔ ልንከራተት አሉና ወይዘሮ ተዋበች እንባ ማውረድ ብቻ መሆኑ ቀርቶ ወደ መሰቅሰቁም ገቡ ደጃዝማች ካሳ እኔ ታቸነፍኩት ለአባትሽስ ቢሆን ለምን ታለቅሻለሽ ብለው የሚቆጡ ግብዝ ሰው አልነበሩም የተዋበች ውስጣዊ ችግር በትክክል ገብቷቸው ነበር ራሳሪ መቸነፍ ቀርቶ ታስረው ቢመጡላቸው ግድ ያልነበራቸው መሆኑንና አሁን የተጨነቁት በአባታቸው ላይ ሊደርስም ላይደርስም የሚችለው እንግልት በሐሳብ ሰሌዳ ተስሎ ስለሚታያቸው መሆኑን አላጡትም እንዲያውም በዚሁ መነሻ ብዙ ቀን ሲያስታውሷቸው የሰነበቱ ሟች እናታቸውን አስታውሰው ራሳቸውንም አንድ የሰቀቀን ስሜት መታቸው ተዋበች ጭንቀትሽን ተረድቼዋለሁ ያሉበትን አሁን አገኘዋለሁ ለጊዜው አሁን ወደ ስሜን ስለምንሄድ ነው እንጂ በኋላማ ወደ ሸዋና ወደ ወሎ መዝመቴ ስለማይቀር የትም ቢሆኑ ማወቅ አይቀርም አሁንም ይሁን ቆይቶ ያሉበትን ስናውቅ የሚያስፈልጋቸውን ነገር ሁሉ ትልኪላቸዋለሽ እኔ ጋር ያጣላን የመሪነት ጉዳይ እንጂ ያንቺ አባት የኔ አማት መሆናቸውን ልፍቅ አልችልም ከዚህ በላይ ምንም ተጥራቻ ጋር ቢሆን ድምድናዬን ፈልገው አንቺን ለኔ መዳራቸውን አልክድም ግድ የለም አትጨነቂ አሉ ደጃች ካሳ በለዘበና የትካዜ ስሜት ባለበት ድምፅ ለሁሉም ነገር መውደቂያቸውን ታወቅኩት ልቤ ያርፍ ነበር አሉ ወይዘሮ ተዋበች የደረሱበት ጠፍቶ ይቀራል ብለሽ ነው ይህ በጭራሽ ተወድሽ አይግባ ደግሞ ምንም እንደማይሆኑ አትጠራጠሪ አሉ ደጃዝማች ካሳ ምዕራፍ 33 ህልምን አለሙ ያገኙትም የለም ደጃዝማች ካሳ ከደጃችቤ የሚጠብቁትን መልስ በቶሎ ባለማግኘታቸው የደጃችቤ ግዛት ወደ ሆነው ወደ ወገራ ሲገሰግሱ ደጃዝማችቤ ሰምተው በትግሬ የተፈረው ብዙ ጦራቸው ወደ ስሜን እስኪደርስላቸውና ዝግጅታቸው እስኪጠናቀቅላቸው ድረስ በአቡነ ሰላማ አማካይነት ከደጃች ካሳ የተላከላቸውን መልእክት እንደተቀበሉት ነው። እጅ መንሻውን የማታለያ ሰላምታውን ለደጃች ካሳ ሲልኩ ቆዩ። ሰራዊታቸው በሚገባ እንደተደራጀ ሲያዩ ግን የገቡትን ቃል ሁሉ አፈረሱና የደጃች ካሳን የበላይነት እንኳን በእኔ በህልሜም አልተቀበልኩት ብለው ቁጭ አሉ። ደጃዝማች ካሳም እንደገና መልሰው እባክዎ ይተዉ
የህዝብ ደም በከንቱ አናፍስ ብለው ላቁባቸው። ጃግማቹ በግን መልእክቱን ጨርሰው የማይቀበሉት መሆናቸውን ከመግለጻቸው በላይ እኔው በእሱ ቢያቸንፍን ያቸንፍ የማላቅ መስለው የነ ሰባጋዲስን የነ መርሶን ታሪክ አይጠይቅም ምን ያለው እብድ ነው አያ እና ሊን ያቸንፈ እንደሆን ዛሬ አኔ አሊ መስልኩት አሊናው በሁለት ሰዎች እንጂ አንድ አይደሉም ያሊን መቸነፍ ሰምቶ በመሸበር ውቤ አይገብርም በለው ውቤ ለጉራ አይሰግድም ለጉራ ተመስገድ ተዋግቶ መሞትን ይመርጣል በለው አሉና መልክተኛውን አሰናብተው ሊወጣ ሲል ለራሳቸው ሲያጉረመርሙ ጥጋበኛ የጋለሞታ ልጅ አሉ። ይህች ንግግር ለመልክተኛው ጆሮ ጥልቅ ስላለች ከመልክቱ ጋር ስድቧንም ኳኩሎና ቀባብቶ አቀረባት። ደጃች ካሳም ወደ ስሜን ዙረው አምባጫራ ላይ በመስፈር የደጃች ቤን ከትግሬ መመለስ ሲጠባበቁ ቆዩ። ደጃች ቤ ዝም ብለው ለደጃች ካሳ ባለማመናቸው ብዙ ሊፈረድባቸው አይችልም። ከስንት ዓመታት ጀምሮ ያላቸው ዓላማ ዘውድ ደፍቶ የሁሉ የበላይ ጌታ መሆን ነበር። አቡነ ሰላማን ከግብጽ ከማስመጣታቸው በላይ ካላቸው ሀብት የሚበዛው በየጊዜው የሚሰበስቡት ጠመንጃ ነበር። ከህልማቸው ውስጥ በ199 ተኩሉ በታላቅ ስነ ስርዓት ዘውድ ሲደፉ ማየት ነበር። እንዲያውም ጧት ጧት ሲነሱ እንዴት አደራችሁ ከማለት በፊት ማንኛውንም የቤት ሰው የሚያቀርቡለት የጧት ሰላምታ ዛሬ ምን ህልማየህ ምን ህልማየሽ ነበር። ከዚህ በኋላ አመላቸው እየተለመደ ስለሄደ አንዳንድ ጊዜ ቅራሪና ፍርፋሪ እንኳን እያረረባቸው የሚያድሩት የቤት አሽከሮች በጮማና በጠጅ ለመቀማጠል በሚፈልጉበት ቀን ምንም እንኳን ወጥተው በባህር ቢጥሏቸው ምንም በማይሰሙበት ሁኔታ በእንቅልፍ ተውጠው ምንም ቅዠት ሳያዩ ቢያድሩ በልዩ ልዩ መላ የተፈጠረ የውሸት ህልም ያቀርቡ ነበር። ሁሉም የጌታቸውን ጠባይና ምኞት ስለሚያውቁት የውሸት ህልም አቅራቢዎች የሚናገሯቸው ህልሞች ሁሉ ምሳሌዎቻቸውና አቀራረቦቻቸው ይለያዩ እንጂ ሁሉም በደጃች ራስ ላይ ዘውድ ሲደፋ በእጃቸው ሉር ሲጨብጥ የሚያሳዩ ነበሩ። ለምሳሌ ከደጃች ካሳ ጋር ጦርነት ሊገጥሙ ጥቂት ቀኖች ቀደም ብሎ አንድ ቀን ጧት ደጃች ቤ ዳዊት እየደገሙ ከተቀመጡበት የቤት ሰው በሙሉ ሲመክር እንዳደረ ሁሉ የልፍኝ አሽከሩም አገልጋዩም ጋሻ ጃግሬውም ገረዱም ወደሳቸው ቀረበና ጌቶች ዛሬ በህልሜ እያሉ ሁሉም አዋከባቸው። ህልም እንኳን እስከዚህ ብዙ ጊዜ ደርሶላቸው አያውቅ የቤት ሰዎቻቸው በሙሉ ህልም አየን ብለው ሲቀርቡላቸው ልክ አቡነ ሰላማ ዘውዱን አንስተው እግዚኦ በኃይልተ ይትፌሳህ ንጉሥ እያሉና የመሐላውን ቃል ለመስጠት እየተዘጋጁ የቀረቧቸው መሰሏቸው። ዳዊት ከተማውን ከደረሱበት መስመር ላይ አቋርጠው ምን አየህ ሲሉ ወልዴን ጠየቁት። ወልዴን ከሁሉ ቀድመው የጠየቁበት ምክንያት ህልሙ ክሱት ነው ስለሚባል ነው። ምናልባት በሕይወታቸው ዘመን ውስጥ ህልም ደርሶላቸው ቢሆን ያን ጊዜ ወደ ትግሬ ከነራስ ሰባጋዲስ ጋር ለመዋጋት ሲዘምቱ ወልዴ ያየላቸው ጥሩ ህልም ነበር። ይሁን እንጂ ይህ ህልም የህልም ሱስ አሳድሮባቸው ከማለፉና በገዛ ቤተሰባቸው ዘወትር እንዲሞኙ ከማድረጉ በቀር ብዙ አልጠቀማቸውም። ህልሙን ወልዴ ባያየውም እግዚአብሔር ያዘዘው የነ ሰባጋዲስ መሸነፍ አይቀር ነበር። በዚህ ቀን ዛሪያ ምን አየህ ብለው ሲጠይቁ ወፍጭጭ ብሎ ከንቀልፎ ከነቃ በኋላ ቅኔ እንደሚቆጥር የቅኔ ተማሪ ፊቱን ሸፋፍኖ ተጋድሞና በሐሳብ ሰጥሞ የደረሳትን እንዳጠፋ ታስባ የተጠናች የህልም ታሪክ እንደሚከተለው ነገራቸው። ጌቶች ተኝተው የነበሩ ይመስለኛል። ከጎንደር በኩል የኔን ፊት የመሰለ ጥቁር ዳመና እየተከረማመሰ የመብረቅ ብልጭልጭታና ጉርጉምታ መሬት የሚገለብጥ እየመሰለ ደም የመሰለ ቀይ በረዶ እየዘነበ ወደዚህ ሲመጣ ህዝቡ ሁሉ በጣም ተጨንቆ ግማሹ እግዚኦ ሲል ሴቶችና ኩታራዎች ሲያለቅሱ አንድ ቀይ ሰው ይመጣና ውቤ ውቤ ህዝብ እንደዚህ እየተጨነቀ ተኛለ ብሎ በያዘው ይወርቅ ዘንግ ተዘንጓናት ላይ መስቀል አለበት በርሱ እየጎተጎተ ያስነሳውታል ወዲያው ያን ይወርቅ ዘንግ ይፈጥውትና ወደዚያ ጣጫ ባርክ ብሎ የሚያስፈራው ነገር ወደሚመጣበት በኩል ያሳዩታል ጌቶችም ወደዚያ በኩል በስማ ሞልዶን ፈስቀዱስ ሀዱ አምላክ ብለው ሲባርኩና እፍ ሲሉ ተግሮ ስር ትልቅ አውሎ ነፋስ ተነስቶ ዳመናውን እና ዝናቡን በትንትን አደረገው ወዲያው ፀሐይ ወጣና የፀሐዩ ጮራ እንደገመድ ዘለል ብሎ ወጥቶ በራሶ ላይ ይጠመጠማል የመምህር ዘፈሩን ጥምጥም ሲያክል ድረስ ተጠመጠመ ተጠምጥሙ ላይ ደግሞ ሌላ የብርሃን ዘለላ ወደ እጆ ወርዶ በእጆ ውስጥ እንደ ኳስ ተጎል ብሎ ቁጭ ይላል ከዚያ ፊቱ እንደ ጮራው ሲበራ ቀደም ብሎ ሲጨነቅና ሲያለቅስ የቆየው ህዝብ ሁሉ ተጫማው ስር ሲደፋ እልል ሲልና ሲዘፍ ብንን አልኩ ወልዴ ይህን አዘጋጅቶ በቃል ያጠናውን ድርሰቱን እንደ ውዳሴ ማርያም በደገመ ጊዜ የደጃችሁ የፊት በደስታ ተሞላ ከዚያ ሁሉም የህልም አቀራረብ ደረጃው እንደፈቀደለት የህልም ታሪክ የደረሰ ድርሰቱን ትንሽ ቅዠት ያየው ደግሞ ለደጃዝማች በሚስማማ ሁኔታ አሻሽሎ ቅዠቱን ሲነግር ቆየ ሁሉን ከሰሙ በኋላ ልባቸው ጥርጣሬ በሌለበት ደስታ ስለረካ እመቤቴን ዛሬ ለእናንተ ብቻ ነው ግብርም አገባው አሉ ደጃዝማቹ ቤ ደጃዝማቹ ቤ ይህን በመሰለ ምኞት የተያዙ ሰው ከመሆናቸው በላይ የነበራቸው መሳሪያና ሰራዊትም ቀላል አልነበረም እንግዲህ በዚህ ሁኔታ ስንት ሲዘጋጁ የኖሩ ሰው አሁን ትናንት ከሽፍትነት የተነሳ ደጃዝማች የበታቸነ ሲላቸው እንዴት ይቀበሉ አቡነ ሰላማ እንግዲህ መቼም እግዚአብሔር የፈቀደውን መቀበል እንጂ መቼስ ምን ያደርጋሉ ሲሏቸው እኔ ውቤ አረመ ቤቴ ስንቱን ነገር እያወቁ እርሶም ለካሳ ተገዛ ይሉኛል ብለው አስተራቂነታቸውን ያልተቀበሉት ይሄ ሁሉ ትዝ ብሏቸው ነው ይሁን እንጂ ደጃች ቤ ለመንግስት ያስቡም እንደ ደጃች ካሳ የሰላሙና የበረከቱ ንጉስ ቴዎድሮስ እሆናለሁ ብለው አላሰቡም ብቻ ለዚያ እንዲያበቃቸው ነበር እንጂ ከዚያ በኋላ ያለው የራሱ ጉዳይ ነበር የደጃዝማች ቤ ከሐሳባቸው ዝንፍ አለ ማለት ሲታወቅ ደጃች ካሳ ወደ እሳቸው ግፋኝ ሂደው ውቤ ለመናገሻነት አሳምረው ባሰሯት የደርስኬ ማርያም ቤተክርስቲያን ጥግ ገጠሟቸውና በቀላሉ ድል መጥቷቸው ደጃች ቤ በዚህ ጦርነት ላይ ሁለት ልጆቻቸውን ከማጣታቸው በላይ ራሳቸው በተራ ወታደሮች ተማርከው ወደ ደጃች ካሳ ፊት ቀረቡ ደጃዝማች ካሳም ሽማግሌው ደጃች ቤ በፊታቸው እንደቀረቡ በእነዚያ በቁጣ ሲያዩ ሩጡ ብረሩ በሚሉ አይኖች ጎረጥ አርገው እያዩ ምን እንዲያው ምንድነው እንደዚህ ልትወድቁ ያ ሁሉ ስድብ ሰው በርህራሄ እንዳይዛችሁ በባለጌ አፋችሁ የልቡን ርህራሄ ታጠፉታላችሁ በክብር ሰው በልክቦት ለምን ይሰድቡኛል አሉ ደጃችቤም በሐዘንና በፍርሃት ኩርምት ብለው ጌታዬ እንግዲህ እግዚአብሔር ካንተ ጋር ስለሆነ ማረን እንጂ አሉ እግዚአብሔር ዛሬ ብቻ አይደለም ከኔ ጋር ያለ በእናቴ ሆድ ስቋጠር ጀምሮ አብሮኛል አሁን ብዙ ችግር ሳይደርስ ያጠራቀሙትን ሁሉ ነገር ያስረክቡ አሉ ደጃች ካሳ ደጃችቤ እድሜያቸውን ሙሉ ያጠራቀሙት ሀብትና መሳሪያ ሁሉ ለደጃች ካሳ ሰራዊት ከፍተኛ መርጃ ሆነ ደጃዝማች ካሳ ይህን ሁሉ ድል ካደረጉ በኋላ ከዋናው ግባቸው ከመድረስ የሚያመነቱበት ምክንያት ስላልነበራቸው ደጃች ቤ ለመናገሻነት ተጨንቀው ባሰሯት የደርስኬ ማርያም ቤተክርስቲያን በአቡነ ሰላማ እጅ ተቀብተው እጅግ ከፍ ባለ ግርማና ድምቀት ዘውድ ጫኑ ምዕራፍ 34 ንጉሠ ነገሥት ቴዎድሮስ ፍካሬ ኢየሱስ የተባለው ትንቢት ነጋሪ መጽሐፍ እጅግ የሚያስፈራ ጥፋትና እጅግ የሚያጓጓ ልማት ከሚናገሩት የትንቢት መጽሐፎች አንዱ ነው ክፋቱ ሁሉንም ነገር በአንድ ሺህ ዓመታት ውስጥ ይፈጸማል ብሎ ስለሚናገርና ጊዜውም እንደ ክርስቶስ ምጽአት ያልተወሰነ በመሆኑ መልካሙ እድል የደረሳቸው እንኳን ቢሆኑ የሚመጣውን ጥፋት በመፍራት ሳይጨነቁ የሚቀሩ አይመስልም። በስምንተኛ ሺህ ጊዜ ልጅ ለናቱ ለአባቱ አገልጋይ ለጌታው አይታዘዝም ይላል። እንዲሁም በስምንተኛው ሺህ ጊዜ የሚገኝ ባለጸጋን እንዳይሰጥ እጁን እንዳይበላ ሆዱን አስራዋለሁ ይላል። በስምንተኛው ሺህ ጊዜ ፈጣሪያቸውን የሚክዱ ለገንዘብ የሚሰግዱ ፍጥሮች እንደሚነሱ ከናታቸው ሆድ ጥርስ አብቅለው ሽበታውተው የሚወለዱ ሕፃናት እንደሚፈጠሩ ምድር ባይጥና በፍልፈል እንደምትታረስ ይኸው ፍካር ኢየሱስ ይናገርና ብዙ ስቃይና መጥፎ ዘመን ካለፈ በኋላ ቴዎድሮስ የተባለ የሰላምና የበረከት ንጉስ ይነግሳል። በሱ ዘመን አንድ በሬ ያረሰው አንድ ጥገት የታለበችው ለአንድ ቤተሰብ ይበቃል። በምድር ላይ ፍቅርና ሰላም ጥጋብና በረከት ይወርዳል። ጦርና ሰይፍ ማርሻና ማጭድ ይሆናሉ። እንኳን የሰው የእንጨት ጠማማ አይገኝም ይላል። ከልጅነታቸው ጀምሮ በአገራቸው ላይ ፍካር ኢየሱስ ከሚናገረው አስፈሪ ትንቢት ያላነሰ መከራ ሲደርስ እያዩ ያደጉት ደጃች ካሳ እግዚአብሔር ከጫካ ውስጥ ኑሮ ወደ ንጉሠ ነገሥት ዙፋን ሊያወጣቸው እንደደረሰ ባዩ ጊዜ እግዚአብሔር እሳቸው እንደዚህ ማድረስ ለእሳቸው ትልቅነት አስቦ ሳይሆን ለተሰቃየው የኢትዮጵያ ሕዝብ በቴዎድሮስ ዘመን እንደሚገኝ በፍካር ኢየሱስ የተሰጠውን ተስፋ ለመፈጸም ሆኖ ተሰማቸው። ይህም በመሆኑ በደረስኬ ማርያም ቤተክርስቲያን ዘውድ ሲጭኑ ቴዎድሮስ የሚለውን የተስፋ ስም መረጡ። እንደነገሱም ተስፋቸውንና ዓላማቸውን የሚገልጸውን ከዚህ የሚከተል መልእክት ለመላው የኢትዮጵያ ሕዝብ በአዋጅ ነጋሪዎች አስተላለፉ። በስመ አብ ወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የኢትዮጵያ ሕዝብ ሆይ በእግዚአብሔር ኃይልና ፈቃድ በአባቶቹ ዙፋን የተቀመጠውና አገሩን ለማዳን ተእግዚአብሔር የታዘዘው የእግዚአብሔር ባሪያ ቴዎድሮስ ሁለተኛ ንጉሠ ነገሥት ለኢትዮጵያ የሚከተለውን አዋጅ ይነግርሃልና ሁልህም በያለህበት ስማ። አሁን ትንሽ ሁና የምታዩት አገራችሁ ትልቅ ነበረች፣ ግን አሁን እንደምታዩት ናት። ዘመነ ክርስትና ሲጀመር ክርስቲያን ሁና የኖረች አገር ነበረች። አሁን ቱርኮችና አረቦች ሃይማኖቷን በሙሉ ረግጠን እናጠፋለን እያሉ በየአቅጣጫው ሲደፍሯት ትገኛለች። አንድ ሕዝብ ነበራት። አሁን የራሳቸውን ጥቅምና ክብር ብቻ በሚፈልጉ ተባዕት ጠላት በማይሻሉ መሳፍንቷ ፍላጎት የተከፋፈሉ ብዙ ሕዝቦች ይኖሩባታል። ኢትዮጵያ የኛ አገር ናት። በአረብና በግብጽ አትወረርም። የኢትዮጵያ ሕዝብ አንድ ሕዝብ ነው። በዘርና በሃይማኖት አይከፈልም። የኢትዮጵያ ክርስቲያኖች በአንድ ኦርቶዶክሳዊ ክርስትና ይዋሃዳሉ። የኢትዮጵያ እስላሞች ተቱርክ፣ ተአረብና ተግብጽ እስላሞች የሚቀበሉትን የግራኝነት መርዝ እንዲውጡ ሳይፈቀድ በአገራቸው ሃይማኖታቸውን ይዘው እንደ ሁሉም ኢትዮጵያዊ በሁሉም ነገር እኩልነት ኑሯቸው በትክክል ይኖራሉ። ኢትዮጵያ አንድ አገር ስለሆነች መሪዋና አስተዳዳሪዋ አንድ ጠንካራ መሪ ብቻ ነው። ሕዝቡም የሚተዳደረው መልካም ሲሰራ በሚሸለምበት፣ ሲያጠፋ በሚቀጣበት፣ ለሁሉም እኩል በሆነ ሕግ ብቻ ነው። በቴዎድሮስ ዘመን መስፍንና ለማኝ የሚባሉ ስሞች አይኖሩም። ሁሉንም ሕግ እኩል ያደርጋቸዋል። ይህም ሲባል ማንም ሰው ታሁን በፊት ታለው እንዲጨምር እንጂ የነበረውን እንዲያጣ አይደረግም። ይሁን እንጂ ይህን መበደል የሚሉት ከሆነ ተነበራቸው የሚቀንሱ አንዳንድ ሰዎችም ይኖራሉ። አንድ አገረ ገዥ ወይም መስፍን ያለ ሕግ አንዱን ኢትዮጵያዊ በመሰለው እንዲቀጣ በማሰር ነጻነቱን በመግደል ህይወቱን በመግረፍ ሰውነቱን በመውረስና በመቅጣት ሀብቱን እንዲነካበት ከቶ አይፈቀድም። ነጋዴ በሽፍታና በቀማኛ እንዳይጉላላ የምንደክመውን ያህል ገበሬ በሹማምንትና በወታደር እንዳይጉላላ እደክማለሁ። ቀማኛ ሽፍታ ገንዘብህን የቀማህ ወደ ማንም ሳትሄድ ለኔ ለራሴ መተንገረኝ። ሹም ወታደር ቤትህን ንብረትህን የደፈረብህ በዳይ የኔ ባለሟል ነው ሲባል ብትሰማም በዚህ ጥርጣሬ ሳይገባህ ወደ እኔ መጥተህ የደረሰብህን በደል ንገረኝ። ወደ እኔ መጥተህ ፍትህ ስታጣ ቴዎድሮስን እግዚአብሔር አልመረጠውም ብለህ ውቀተኝ። እጀ ሰሪ፣ ብረት ሰራተኛ፣ አረበኛ፣ እንጨት ጠራቢ፣ አንጥረኛ፣ ሸክላ ሰሪ፣ ቀንዳን ጣጭ፣ ጥልፍ ጠላፊ፣ ቤት ከፍካፊ፣ ድድቅ ሰሪ፣ ጸሐፊ፣ ደጓሽ የሆንክ የእጅ ሙያ ያለህ ሥራህን እያሻሻልክ ሥራ። ለወደፊቱም ሥራህን እንድታሻሽል የሚያስተምሩ ሰዎች እናስመጣልሃለን። በቴዎድሮስ ዘመን ሠራተኛ በሥራው ይኩራ፣ ሌባ ለእጁ ይፍራ፣ ቀማኛ ለአንገቱ ይፍራ፣ ጉቦ የሚበላ ፍርድ የሚያደላ ወዮለት። እንኳን ከቴዎድሮስ ጋር ከእናቱ ጋር አይኖርም፣ መኖሪያ ቤቱ መቃብር ይሆናል። ተተራ ወታደር ስተራስ ሰራዊቴ በሙሉ እንደየማዕረጉ በሚሰጠው ደሞዝ ይተዳደራል እንጂ በሕዝብ ንብረት ላይ ተሰሪ ሆኖ አይኖርም። ሁሉም ሰው እንዳቅሙ በነፍስ ወከፍ ለንጉሱ ይገብራል። ንጉሱም ከነ ሰራዊቱ ያንን እንደየድርሻው ተከፋፍሎ ይተዳደራል። ጉቦና ዘርፊያ በቴዎድሮስ ዘመን አይኖርም። ቅሚያና ዘርፊያ፣ ሽፍትነትና ግድያ በቃቸው። ደማችን በጥይት ወይም በጦርና በጎራዴ የሚፈሰው የሀገራችንን ጠላቶች ለማጥፋት በምንዋጋበት ጊዜ ብቻ ነው። እርስ በርስ በመዋጋት ወይም አንዱ አበሻ ሌላውን በጥጋብ ወይም በቂም በቀል በመግደል የኢትዮጵያውያን ደም በከንቱ እንዳይፈስ እንድከላከል ከእግዚአብሔር ለእያንዳንዱ ኢትዮጵያዊ ደህንነት ተልኬአለሁ። እግዚአብሔር ኢትዮጵያን ተወደቀችበት አንስቼ ታላቅ አገር እንዳደርጋት የሰው ልጅ መርቆ ለሰጣቸው ለሰላም፣ ለትክክለኛ ፍርድና ለደስተኛ ኑሮ ማረፊያ የሆነች የራሱ ፈቃድ አገር እንዳደርጋት ምድሯንና አደራውን በራሴ ላይ ጭኗል። ታዘኑት ፊት እንባን እንድጠርግ፣ የተራቡትን ሆድ እንድሞላ፣ የተቸገሩትን ከድህነት እንዳወጣ እግዚአብሔር አዞኛል። ብቻችንንም አንኖርም። የባህራችንን በር ከፍተን ከዓለም ክርስቲያኖች ጋር እንገናኛለን። እንግዲህ ወዲህ አረብ ይወረናል የሚለው ስጋት የለም። አረብና ግብጽ በእኛ ስም መንቀጥቀጥ አለባቸው። የኢየሩሳሌምን መወረር ዝም ብለን ስናይ አንኖርም። ለእግዚአብሔር እንጂ ለማንም ሰግደን አንኖርም። ኢትዮጵያውያን በአሁኑ ጊዜ ሁለት ታላላቅ ተግባሮች አሉብን። እነዚህም አንዱ አገራችን ከሰባ ዓመታት በላይ አጥታው የቆየች ትልቅነቷን መልሰን መገንባት ሲሆን፣ ሁለተኛው አገራችንን ከብቸኝነት አድነን ሌላው ታላላቅ የባህር ማዶ አገር በሚሄድበት የሰለጠነ መንገድ እንድትሄድ ማድረግ ነው። ዘውድ ደፍቼ ታዩኛላችሁ፣ ግን ይህን ዘውድ ለመስራት እንጂ ለመግዛት አልደፋሁትም። የእግዚአብሔርን አደራ ወደ ጎን አስቀምጬ እሱም በራሴ ላይ በክብር ባስቀምጥ የሰጠኝ አምላክ በአንድ ቀን ውስጥ እጄ መንጥቆ ይውሰደው። እኔ እንደ ማንኛውም ሰው ሰው ነኝ። እንዲያውም በትውልድና ባስተዳደግ ከኔ ይበልጥ እድል የነበራቸው ነበሩ። ነገር ግን እግዚአብሔር የፈለገውን ይመርጣል። ኢትዮጵያን ተጥፋት ለማዳን ተራውን ሽፍታ ካሳን አንስቶ አደራ ሰጠው። ካሳ በእግዚአብሔር ፈቃድና ኃይል ንጉሠ ነገሥት ቴዎድሮስ የሆነው ካሳ ከድህነት አንስቶ ይህን አደራ የሰጠውን ጌታውን ትእዛዝ ለማክበር ትሁት ባሪያ ነው። ከእግዚአብሔር የተመረጠው ንጉሠ ነገሥት ቴዎድሮስ ደግሞ ከእግዚአብሔር የተሰጠውን ትእዛዝ የሚያፈርሱትን ሰዎች ለመስበር ቁጡ አንበሳ ነው። የኢትዮጵያ የአገሬ ሕዝብ ሆይ ጌታችን ኢየሱስ ክርስቶስ የዓለምን ሕዝብ ከዲያብሎስ ባርነት ለማዳን ተባህሪ አባቱ ተልኮ መጣና ሰው ሆነ። ሙታንን አስነሳ፣ በሽተኞችን ፈወሰ፣ አንካሶችን አረታ፣ ጎባጦችን አቀና፣ ህውሮችን አበራ። በስጋ የተዛመዱት አይሁድ ግን ለዚህ የመደሱለት ሁለታ በመስቀል አሰቃይቶ መግደል ነው። እኔ ትውቱ የክርስቶስ ባሪያ ደግሞ በፍጡር አቅሜ የኢትዮጵያን ህዝብ ተጥፋት እንዳድን ተግዚአብሔር ተልኬያለሁ። ልትሰቅሉኝ ባትችሉ እንኳ በምቀኝነት ስራዬን እንዳታስተናግሉ አደራ እላችኋለሁ። ንጉሠ ነገሥት ቴዎድሮስ ዘኢትዮጵያ። ይህ አዋጅ የተነገረው ለመላው የኢትዮጵያ ህዝብ ሲሆን ሊደርስ የቻለው በዚያ ጊዜ አጼ ቴዎድሮስ በጦርነት ድል አድርገው ይዘውት በነበረው ክፍለ አገር ለሚኖረው ህዝብ ብቻ ነበር። ምዕራፍ 35 በፍርሃት አንማረክም። ንጉሥ ኃይለ መለኮት በሌላው ጊዜ ቢሆን ሁለት መሳፍንት ተዋግተው አንዱ ቢያቸነፍ ሌላው ቢቸነፍ የተቸነፈውም ተጨማሪ ጉዳት ቢደርስበት እስከዚህ የሚያዝኑበትና የሚጨነቁበት ምክንያት አልነበረም። ነገር ግን የደጃዝማች ካሳ ሁሉንም ተራ በተራ እየመቱ ወደ ንጉሠ ነገሥትነት መድረስ የቦታ ርቀት እድሜ በጨመረላቸው ጥቂት መሳፍንት ዘንድ ታላቅ ፍርሃትን ስለፈጠረ በደጃች ካሳ ድል ተመተው በተባረሩት በራስ አሊ ላይ በደረሰው ግፍ በጣም አዘኑ። ደጃች ካሳ ከመጀመሪያው አንስቶ የሰለሞንና የሳባ ዘር እየተባሉ ቢለመዱ ኑሮ ይህ ሁሉ ችግር ባልተፈጠረ ነበር። ነገር ግን ደጃች ካሳ የኮሶ ሻጭ ልጅ እየተባሉ ሲሰደቡ በመኖራቸው ሳቸው ንጉሠ ነገሥት ቴዎድሮስ ብሎ ለመቀበል ለብዙዎቹ ዘር ቆጣሪ መሳፍንት ከባድ ችግር ሆኖ ተሰማቸው። አጼ ቴዎድሮስ ከማንም ያላነሰ የነጋሲነት ዘር ነበራቸው። እሳቸው ግን አንዳንድ ጊዜ ሲቸገሩ ማለታቸው ባይቀርም እንደ ብዙዎቹ የኢትዮጵያ መሳፍንት ዘሬ አንድ ጊዜም ተዝቅተኛ ዘር ሳይቀላቀል የመጣ ነው ወይም እንደ ቀዳማዊ ናፖሊዮን የዘሬ ስርወ ነጋሲያን እኔ ነኝ በማለት ተናግረው አያውቁም ነበር። እኔ ትል ነኝ ሰውም አይደለሁም ሲል ራሱን በጣም ዝቅ አድርጎ እንደተናገረው ንጉሥ ዳዊት እግዚአብሔር ተትቤ ያነሳኝ ሰው ነኝ፣ ለኔ ለለማኙ ዙፋንን የሰጠ እግዚአብሔር ነው እያሉ ራሳቸውን ዝቅ የእግዚአብሔርን ትእዛዝ ከፍ እያደረጉ ይናገሩ ነበር። ይሁን እንጂ በኢትዮጵያ ማህበራዊ ኑሮ ያልተለመደው ያ ፍጹም ትህትና ፍጹም ለውጥ ከሚፈልግ መንፈስ ጋር ሲታይ የብዙዎችን አእምሮ አመሰቃቀለው። ስለዚህ ምንም ታላቅ ጀግና መሆናቸውን ቢያውቁ ንጉሠ ነገሥትነታቸውን አምኖ መቀበል ለብዙዎቹ አቃታቸው። ከነዚህ አንዱ ኃይለ መለኮት በዚህ ሁኔታ ሲቸገሩ ካሳ ድል አድርገው ያባረሯቸው ራሳሌ ወሎ ውስጥ ባንድ በታወቀ ባላባት እጅ ታስረው የሚገኙ መሆናቸውን ሲሰሙ ለወደቁት መስፍን በመራራት ወይም የካሳ ጠላት ሁሉ ወዳጄ ነው በማለት ይሁን ነገሩ አይታወቅም ወደ ወሎ አገሽ ወደ ወይዘሮ ወርቄት ለምክክር ሲሄዱ እግረ መንገዳቸውን ራስ አሊን ወዳሰረው ባላባት ሂደው በውድ ሳይሆን በግድ ጊዜ የከዳቸውን ራስ አስፈትተው በጓደኝነት መልክ አብረው ወደ ወይዘሮ ወርቄት ወሰዷቸው። እነዚህ ሶስት ታላላቅ ሰዎች ወሎ በወይዘሮ ወርቄት ሰፊ አዳራሽ የሁለቱም ታላላቅ መኳንንት በተገኙበት ስብሰባ አድርገው ይህን ጊዜ የተፋው የመሳፍንት መቅሰፍት እንዴት መከላከል እንደሚቻል መመካከር ጀመሩ። ወደ መሃል አስገብተን በወዲያ የርሶ በወዲህ የኔ ጦር ቢገጥመው የሚሻል አይመስልዎትም አሉ ወይዘሮ ወርቄት ንጉሥ ኃይለ መለኮትን እየተመለከቱ። ይህም መልካም ነው፣ እኔ ያሰብኩት ግን የኔን ጦር ወደዚህ ልኬ በአንድ ላይ ሆነን የሁለታችንም ወሰኖች ሳይረግጽ እንድንከላከለው ነበር አሉ ንጉሥ ኃይለ መለኮት እሳቸውም ወይዘሮ ወርቂትን እየተመለከቱ። ንጉሥ ሆይ የካሳን ጦር ራሴ እጅግ ብዙ ተሆነው ሰራዊቴ ጋር ሁለት ጊዜ ገጥሜ በአይኔ ከማየቴ በላይ እነ ደጃች ጎሹን እነቴ ግን ሌሎችንም ባቸነፈበት ጊዜ የነበረውን ሁኔታ ያዩ ሰዎች ነግረውኛል። ጥቂት ይሆን ወታደሮቹ ሊሶ አንድ ታላቅ ጦር ለመቅጠም ሲሄድ የማይንቀውና የማይገረም ሰው አልነበረም። ነገር ግን በትንሽ ጊዜ ውስጥ ማንኛውንም ብርቱ ጦር ነፋስ የገባው ነዶ አድርጎት ያርፋል። እግዚአብሔር አባቶቻችን የሰሩት ወይም እኛ የሰራነው ጥፋት ቢኖር ለመግጫ ያወረደብን መቅሰፍት ነው። ስለዚህ የሁለታችሁን ጦር ባንድ ላይ አርጋችሁ ከመትዋጉ በየቦታው ሰራዊታችሁን እየከፋፈላችሁ ብትዋጉት ድሉ ጥቂት ይዘገይ ይችል ይሆናል አሉ። ቀዩ ጠይመው ሽበቱ ቀድሞ ከነበረባቸው በዚህ ቅርብ ጊዜ ውስጥ እጅግ በስቶባቸው የሚታዩት ራስ አሊ። ራስ አሊ ድሮ የሚያውቃቸው ሰው አሁን በዚህ ስብሰባ ላይ ቢያያቸው ራሱን ይዞ ይጮሃል። ብስጭቱ ይሁን ችግሩ የጸናባቸው እንጃ ጠቅላላ ሰውነታቸው ተለዋውጦ ይታይ ነበር። ለመሆኑ ይህን ያህል ሊበረታበት የቻለው ምክንያት ምንድን ይመስሎታል? አሉ ንጉሥ ኃይለ መለኮት አሳዛኙን ራስ ትካዜ ባለበት ሁኔታ እየተመለከቱ። እርግጥ ነው ራሱን ጠንካራ ሰው ነው። ቢሆንም ሁኔታው ሁሉ ሲታይ የእግዚአብሔር ቁጣ ለቅጣት ያስነሳው ሰው ነው ተማለት በቀር ሌላ ምክንያት ያለው አይመስለኝም አሉ ራስ አሊ። መቼም ሁላችንም በእያለንበት እየገጠምን ሳንከላከለው በፍርሃት ብቻ ልንቀበለው አንችል አሉ ንጉሥ ኃይለ መለኮት። ይህ መቼ ይሆናል አሉ ወይዘሮ ወርቂት። አይ ዝም ብላችሁ ተቀበሉትማ እኔም አላልኩም እኮ ብቻ ብዙ ጉዳት በማያስከትል ሁኔታ ብትዋጉ ይሻላል ነው ያሉ አሉ ራስ አሊ። የሆነው ይሁን ተብሎ ካልተደረገ ጦርነት ገጥሞ መጎዳትማ የት ይቀራል አሉ ንጉሥ ኃይለ መለኮት። እሱስ ነው። ቢሆንም ሁኔታውን ሁሉ በቅርብ ያየሁት ስለሆነ ከሱ ጋር ከባድ ጦርነት ማድረጉ ጠቃሚ ፍሬ የሚያስገኝ አይመስለኝም አሉ ራስ አሊ። ሶስቱ የካሳ ተቃራኒዎች ይህን በመሰለ ሁኔታ ሲወያዩ ከሰነበቱ በኋላ ወይዘሮ ወርቂትም ንጉሥ ኃይለ መለኮትም በያሉበት ሆነው ለመዋጋትና በሚያስፈልገው ለመረዳዳት ተስማምተው ንጉሥ ኃይለ መለኮት ወደ ሸዋ ተመለሱ። አጼ ቴዎድሮስም ለወይዘሮ ወርቂትም ለንጉሥ ኃይለ መለኮትም በሰላም እንዲቀበሏቸው መላካቸው አልቀረም። ነገር ግን ሁለቱም የአጼ ቴዎድሮስን የበላይነት ሊቀበሉ ስላፈቀዱ ንጉሠ ነገሥቱ ከጎንደር ወደ ወሎና ወደ ሸዋ ዘመቱ። አጼ ቴዎድሮስ ወሎ የደረሱበት ጊዜ ክረምት በመሆኑ እንደ ልብ ተዘዋውረው ለመዋጋት ብዙ ችግር ነበረባቸው። በዚህ ምክንያት የደረሱበት ክፍል በግዱ ሲያም ጥቂት ራቅ ያሉትን ክፍል ሲያምስ የክረምቱ ጊዜ በሙሉ ሲያስቸግራቸው አለፈ። በኋላ ግን በብዙ ትግል ድል አድርገው የወሎ መሳፍንት ዋና ምሽግ የነበረውን መቅደላንም ይዘው ለየቦታው ተወላጅ የሆኑ መኳንንትን እየሾሙ ለመቅደላ ብቻ ከራሳቸው ታማኝ አሽከሮች አንዱን ደጃች ሊበንን ሾሙ። ወሎ ድል ሆኖ እንዳመነ አጼ ቴዎድሮስ የሚከተለውን አዋጅ አስነገሩ። የወሎ ሕዝብ ሆይ ስማ፣ በእግዚአብሔር ፈቃድና ኃይል የነገሰው ንጉሠ ነገሥት ቴዎድሮስ እንዲህ ይላል። ወደዚህ የኢትዮጵያ ክፍለ ግዛት የመጣሁት በወራሪነት ልዘርፋችሁና ላጠቃችሁ አይደለም። ከእናንተም የምፈልገው ጥቂት ነገር ነው። ላደርግላችሁ የምፈልገው ግን ብዙ ነው። ከእናንተም የምፈልገው አንደኛ የራሳችሁን ሰላምና ጸጥታ ራሳችሁ እንዳታበላሹና አገራችሁ ከኢትዮጵያ የግዛት ክፍሎች አንዱ እንጂ ሌላ ራሱን የቻለ አገር እንዳልሆነ አውቃችሁ በጠላትና ተጠላት በማይሻሉ መሳፍን ተከፋፍላ የምትገኝ አገራችሁን ኢትዮጵያን አንድ ለማድረግ ባለኝ ዓላማ እንድትተባበሩልኝ ነው። ሁለተኛ ኢትዮጵያን በተሻሻለና ግፍ በሌለበት ሕግ ለማስተዳደር ዋና ምኞቴ ስለሆነ የማወጣውን ጠቃሚ የሆነ ደንብ ሁሉ እንድትከተሉት ነው። ካሁን በፊት የሰራችሁት በደል ቢኖር ጥፋቱ የየራሳችሁ ሳይሆን ስትከተሉት የነበረው ልማድና ስትመሩበት የቆየው ደንብ ያሰሯችሁ በደል ስለሆነ ሁሉንም ምሬያችኋለሁ። የኔንም ብዙ ወታደሮች ገላችሁብኛል። እስተዛሬ አናስገባም በማለት አስቸግራችሁኛል። ነገር ግን ይህ ሁሉ ባለማወቅና እኔም ለሁላችንም ምን ያህል መልካም ምኞት እንዳለኝ ባለመረዳት የሰራችሁት ነገር ስለሆነ ከልቤ ምህረት አድርጌላችኋለሁ። ወታደሮቼ በደሞዝ የሚተዳደሩ ስለሆነ በየቤቶቻችሁ አይሰምሩም። ሰላም ወደ ቤታችሁ መጣለች። እንቢ ብላችሁ ብትባሯት ግን በእርሷ ቦታ አስፈሪ ጠብ ይተካል። ይሃለን ይገባናል የምትሉ ሁሉ ተድሮ ይዞታችሁ የሚነካባችሁ የለም። ብቻ አገራችሁንና ህዝቧን በመበደል ጥቅም የምታገኙ ሰዎች ታላችሁ፣ በዚህ በኩል ለማንም ቃል አልገባም። ሌላው ሁሉ ግን በሰላም ተቀምጣችሁ የምትሰጣችሁን ዓላማ እየተከተላችሁ ተሰራችሁ በምንም አይነካባችሁም። ምዕራፍ 36 ሞኝ ሲያከብሩት የፈሩት ይመስለዋል። አጼ ቴዎድሮስ ሰሜን ደጃችቤን አቸንፈውና በደረስ የማርያም የንጉሠ ነገሥትነት ዘውድ ጭነው ወደ ጎንደር እንደተመለሱ ለጎንደር ሕዝብ እጅግ ከፍ ያለ ግብር ባገቡበትና ድሆችን ታይቶ የማይታወቅ ልግስና በታየበት ምጽዋት ባጥለቀለቋቸው ቀን እንደ ጓደኞቻቸውም እንዳሽከሮቻቸውም ለሚያዋቸው ያን ሁሉ አቀበት ቁልቁለት አብረዋቸው ለወጡ ለወረዱት ቆራጦችና ጀግኖች ተከታዮቻቸው የሰጡት ስጦታ ያው እረፍት የማይሰጠውን ማዕረግና ሹመት ነበር። በዚህ ተተሰጡት ታላላቆችና ከፍተኛ ሹመቶች የቀኛዝማች እንግዳ ራስ ተብለው የንጉሱ እንደራሴ መሆን፣ የቀኛዝማች ገብርዬ ፊታውራሪ ተብለው ከንጉሱ በታች የጦር አለቃ መሆን ነበር። ብዙ ደጃዝማቾች ፊታውራሪዎችና ቀኛዝማቾችም ተሹመዋል። ሰውን ሁሉ ያስገረመው ሌላ ሹመትም በዚሁ ቀን ተሰጥቷል። እንግሊዛዊው ጆን ቤል ከአጼ ቴዎድሮስ ጋር ከተገናኘበት ጊዜ ጀምሮ ባሳየው ከፍተኛ ጠባይና እርሳቸውንም አቅሙ በሚችለው ሁሉ ለማገልገል ባለው ቆራጥና ቅን መንፈስ የፕሮቴስታንት ክርስቲያን ሃይማኖትን ወደ ኦርቶዶክሳዊ የክርስትና እምነት ሲለውጥ በተሰየመበት ስም ዮሐንስ እየተባለ እየተጠራ ሊቀ መኳስ ሆኖ መሾሙ ብዙዎች ሰዎችን አስደንቋል። ያስደነቀበት ምክንያት ከቋራ ጀምሮ ባደረጉት ጦርነት አብረው የሞቱ እያሉ ዘውድ ሊጭኑ ግድም ያገኙትን አገልግሎት ገና የጀመረ ሰው ለምን ሾሙ ማለት ብቻ አልነበረም። ስንት ሹመት የሚገባቸው ኢትዮጵያውያን እያሉ ለአንድ ቀለሙ ቀለማችንን፣ ባህሉ ባህላችንን ለማይመስል፣ በዘር በምን ለማንገናኝ ባዕድ ይህን ያህል ከፍተኛ ሹመት እንዴት ሰጡ የሚለው ስሜት በጣም ጎልቶ ይታይ ነበር። ያም ሆነ ይህ አጼ ቴዎድሮስ በመሰላቸው ሹመው ሸልመው ነበር። ወደ ወሎ ሲሄዱም እነዚያ በሞት ብቻ የተለያዩ ጀግኖች አብረው ዘምተው ነበር። አጼ ቴዎድሮስ ወሎን አሳምነው የምህረትና የተስፋዋጭ አስነግረው ማንም ሰው እንዳይጎዳና እንዳይቀየም ማንኛውንም ነገር በየመልኩ አደራጅተው በዚያው ለጥቂት ጊዜ ቆዩ። በዚህ ጊዜ አንድ ቀን ከምሳ በኋላ ጆን ቤልን ራስ እንግዳን ፊታውራሪ ገብርዬንና ሌሎችንም ታላላቅ መኳንንት በዚያው እንዲቆዩ አድርገው ለጊዜው ገና ባላመነው በሸዋ ግዛት ላይ ስለሚደረገው ጦርነት ጥቂት ከተወያዩ በኋላ ህዝቡ ወደፊት ስለሚተዳደርበት ሁኔታ መነጋገር ጀመሩ። ዮሐንስ፣ የአገራችንን ህዝብ እንደ አውሮፓ ሰዎች ለማሰልጠን መጀመሪያ ምን ብሰራ ይሻል ይመስላል? ጦርነቱ እንዳለቀልን መቼም ሌላውን ሰላማዊ ጦርነት መጀመራችን ነው አሉ አጼ ቴዎድሮስ። ቤትም አገር እንደታየው አንድን አገር ለማሰልጠን ተሁሉ ነገር አስቀድሞ ትምህርት ያስፈልጋል። ትምህርት በተስፋፋበት አገር በኢትዮጵያ ላይ የሚታየውን የመሰለ ጦርነት አይኖርም። ከዚህም ጋር ትምህርት ያገኘ ህዝብ ተመካከሉ ብዙ ብዙ አዲስ ሐሳብና ስራ የሚፈጥሩ ሰዎች ሊበቅሉበት ይችላሉ። ያልተማረ ህዝብ ግን በማንኛውም አይነት ዝቅተኛ ኑሮ እየኖረ የተለመደውን ነገር ታላጣ ይህን መጨመር ይገባኛል ብሎ አይጣጣርም። ሐሳቡ ሁሉ ውሱን፣ በትንሽ ነገር አዝኖ በትንሽ ነገር የሚደሰትና የሚረካ ይሆናል። ሰው ባለው ነገር መደሰቱ እጅግ አስፈላጊና የኑሮን ጣዕም የሚያሳውቅ ነው። ባለው ሐሳቡን ገጥቶ የተሻለ ነገር አለመፈለጉ ደግሞ በዓለም ላይ ሊፈጸሙ የሚገባቸውን ነገሮች እንዳይሰሩ ለማድረግ ምክንያት ይሆናል። ስለዚህ አንድን አገር ወደ ተሻለ ኑሮ ለመለወጥ በምንም ደረጃ ይሁን ህዝቡን ማስተማር አስፈላጊ ነው አለ ጆን ቤል። ትምርቱ ምን አይነት ነው? የቀለምና የሃይማኖት ትምርት እንደሆነ እስተዛሬ ያስገኘልን ነገር አይተዋል። በማቆት የግዝ ቋንቋ የሚያነቡና መጻፍ የማይችሉ ጫዋቄሶችና መንኩሴዎች ባገራችን ሞልተዋል። እነሱም ተመረዋል ይባላሉ ማለት ነው አሉ አሴ ቴዎድሮስ። የትምርት አስተጣጡ መንገድ አለመቃናት ነው እንጂ እነዚህ ሰዎች ለትምርት ባሳለፉት ጊዜ ሊያገኙት በሚችሉት ትንሽ ዕቀትም ቢሆን ቁም ነገር ሊሰሩበት ይችሉ ነበር። ነገር ግን ቋንቋውን በፊት ሳይጠኑ በማቆት ቋንቋ ትምርት ይሰጣቸዋል። ይተም ይሁን ትምርቱ በሚያቆት አማርኛ ቋንቋ ቢሰጣቸው ኑሮ የሚያነቡትን ለመረዳት ይችሉ ነበር አለ ሊቀመቋስ ዮሐንስ። ዮሐንስ ሙት ብዙዎች ቄሶች አሁን ወደዚህ ሁለት ሶስቱን በጣራቸው ታያለ። በግዝ ቋንቋዎች ተፊደሎቹ ስሞች በስተቀር ሌላ ምንም አያውቁ። ግን በግዝ ቋንቋ ይጸልያሉ፣ ያዜማሉ፣ እንደነሱ ቋንቋውን ምንም ለማይሰማው ህዝብ በግዝ ቋንቋ ስብከት ያሰማሉ። ስለዚህ አሁን እንደምትለው ትምርቱን በሚሰሙበት ቋንቋ እንዲማሩ ማድረግ አለበት። ያለዚያም ግዝ የማያውቅ መጻፍ የማይችል ቄስና ዲያቆን ወደፊት ኢትዮጵያ ውስጥ አይኖርም አሉ አጼ ቴዎድሮስ። አዎ ለዚህም ጋር ለቀስና ለዲቁናና ለጻፊነት ብቻ ሳይሆን ለልዩ ልዩ ሙያ የሚውሉ ሰዎች በልዩ ልዩ ትምህርት አይነት መሰልጠን አለባቸው አለ ዮሐንስ። ይህን ካልክ እንዲያውም የኔ ፍላጎት ተሁሉ በፊት የእጅ ሥራ አዋቂዎችን ማስተማር ነው። አሁን እንደነገርኩህ ብዙ ጨዋ የሆኑ ቄሶች ቢኖሩም በትምህርት እጅግ የተራቀቁ ሰዎችም አሉባቸው። ግን ምን ያረጋል? ዋጋ ያለውን ከፍተኛ ነገር ትተው በትንሽ ነገር እንራቀቅ ሲሉ ታላቁን ቁም ነገር ይረሱታል አሉ አጼ ቴዎድሮስ። እንዲህ ያሉ ሰዎችም እኮ በአውሮፓም ይገኛሉ። ለስሙ ተመረዋል ይባላል። ሊቃውንት ሊኖሩበት ይገባል በሚባለው ቦታ ሁሉ እነሱ ይቀመጣሉ። ወይ እነሱ ሰርተው ታላቅ ፍራ ያስገኙ፣ ሌላው ሲሰራ ዋቀጠነ እያሉ የሚተቹ የዓለምን ህዝብ እድገት ወደ ኋላ የሚጎትቱ ስመ ሊቃውንት አሉ። እነዚህ አይነቶቹ ሰዎች በአሁኑ ጊዜ በኢትዮጵያ ውስጥ እንዲፈጠሩ ቀርቶ ቢኖሩ እንኳን እንደሌሉ ሊቆጠሩ ይገባቸዋል። ጃንሆይ አሁን እንዳሉት ኢትዮጵያ በአሁኑ ጊዜ የእጅ ሙያ ሰዎችን በተቀዳሚ ማሰልጠን ይገባታል። ከዚህም ጋር ሰው በግዝፈት በሚያዩ ነገር ብቻ ስለማይኖር በፍርድ፣ በአስተዳደር፣ በማስተማር አዳዲስ አገር ሐሳብ በመስጠት ህዝቡን የሰለጠነ ህዝብ ሊተዳደርና ሊኖር በሚገባው መንገድ እንዲኖር የሚረዱ የረቂቅ ዕውቀት ሰዎች ሊፈጠሩ ይገባል። ሰው ጠመንጃ መስራትን ሲማር ራስን ለማጥፋት የሚመጣ ጠላትን እንጂ ሌላውን ሰላማዊ ሰው ማጥቃት አይገባህም የሚለውን የማይታይ ዕውቀት ጨምሮ ካልተማረ ጥፍሩንና ጥርሱን ብቻ ተማምኖ ያገኘውን ሁሉ ፍጡር ለማጥቃት እንደሚፈልግ አውሬ ይሆናል። ስለዚህ ትምህርት እንዲስፋፋ አዲስ አይነት ትምህርትና ዕውቀት እንዲገባ ሲፈለግ ሰው በህግ፣ በስነ ምግባር፣ በሃይማኖት ስሜት እንደ ደረጀ መልካም የሆነና የተሻለ ስጋዊ ኑሮ ማግኘት የሚችልበትን መንገድ መምረጥ ይገባናል አለ ሊቀመቋስ ጆን ቤል። እንራስ እንግዳና እንፊታራሪ ገብርዬ፣ አጼ ቴዎድሮስና ሊቀመቋስ ዮሐንስ ይህን የመሰለ ንግግር ሲለዋወጡ ሐሳቡ ከነሱ ተግባር አለፍ ያለ ሆኖ ስለተሰማቸው የንግግሩ ተካፋይ ሳይሆኑ ንጉሱ ሲናገሩ ወደሳቸው፣ ዮሐንስ ሲናገር ወደሱ አይኖቻቸውን እየወረወሩ ነገሩን በጥንቃቄ ያዳምጡ ነበር። ዛዲያ ለሁሉም ነገር አስተማሪዎች ወደዚህ ማስመጣት ወይስ ለመማር የሚችሉትን ሰዎች መርጦ ወደ አውሮፓ መላክ የቱ ይሻል ይመስልሃል? ሁለቱንም በአንድ ጊዜ ማድረግ ይቻላል። እንደነገርህኝ ለኛ ታላቅ የእንግሊዝ ንግስት ደብዳቤ ብልክ አሁን ቶሎ የሚረዱኝ ይመስልሃል? ደስ እያላቸው እንጂ ዮሐንስ ሙት በኋላ ትታዘበኛለህ። አሁን ቻዋን ላቸነፍ እንጂ ተዚያ በኋላ ተቋራ ተነስቼ ሁሉንም ክፍለ ሀገር በወታደር እንደወረርኩት አሁን ደግሞ በአስተማሪና በሰራተኛ ወረዋለሁ አሉ አጼ ቴዎድሮስ። አገራቸውን ትልቅ ለማድረግ ያላቸው ምኞት አሁን ተነስተው ለክርስቲያኖቹ የአውሮፓ መሪዎች ደብዳቤ ጻፉ እያላቸው አይወዲያልኝ። እንዴት ያለው ደግ ሐሳብ በክፉ ሐሳብ ይለወጣል? ካንደበቱ ጠቃሚ ምክር ለመስማት በእነዚያ ፍቅር ሲያሳዩ የሰውን ልብ አውጥተው በሚወስዱ አይኖች፣ የሊቀ መኳሳቸውን አይኖች እየተመለከቱ ጆሮአቸውን ጣል አድርገው ሲጠብቁ ይሰሙት የሚፈልጉት ነገር ለመስማት በሚቀፋቸው ነገር ተለውጦ አገኙት። አንድ የልፍኛ ሽከር በችኮላ ገብቶ እጅ ከነሳ በኋላ ከላይ እየተነፈሰ ማንም ሳይጠይቀው ወታደሩን በያለበት ጨረሱት አለ። እነማን አሉ። አጼ ቴዎድሮስ ጠቅላላ ሁኔታቸው ልውጥ ውጥ ብሎ አሽከሩን በቅጽበት በቀሉ አይኖቻቸው እየተመለከቱ፣ በዚያ የተቀመጡት ሁሉ አይናቸውን ወደ አሽከሩ ወርውረው ይመለከቱ ጀመር። ህዝቡ ነው እህል ለመሸመትም አንዳንድ ነገር ለመግዛትም በየቦታው የወጣውን ሁሉ በየመንገዱ እየገደለ አሁን በየአቅጣጫው ወደዚህ በመጓዝ ላይ ነው አለ። እልኝ ዮሐንስ፣ አንተ ብዙ ጊዜ እጅ እግር በመቁረጥ መቅጣት ይቅር ትለኛለህ፣ ግን ይኸውልህ የምታየው ነው። ይህን ጊዜ ከነዚያ ሰዎች መካከል 5-6 ጊዜ የማርኩት ሰው ይኖር ይሆናል። እሺ ይሁን፣ አሁን ያገኘዋል አሉና አጼ ቴዎድሮስ ጠላትን ቀርቶ ወዳጅን ጭምር በሚያሸብር ቁጣ ከተቀመጡበት ተነስተው እየለባበሱ ገብርዬ ውጡና አስጭሩ አሉ። ራስ እንግዳና ፊት አውራሪ ገብርዬ ወጥተው ሰራዊቱ ጥሩምባና መለከት በመንፋት ክትቻ ተደረገ። ሰራዊቱ በዚህ ደማቅ የድንኳን ከተማ ፊት ለፊት ተከማችቶ ሲጠባበቅ አጼ ቴዎድሮስ በፈረስ ሳይወጡ በጠመንጃ ጋሻ ጃግሬዎቻቸው እየታጀቡ በድንኳናቸው በስተቀኝ በኩል ወደ ተተከለው የድንኳን ቤተክርስቲያን ሄደው ተሳለሙና በዚያው ቆመው አጭር የህሊና ጸሎት አደረጉ። አቡነ ሰላማና እጨጌው ከድንኳኑ ቤተክርስቲያን ጥቂት አለፍ ብለው ከተተከሉት ድንኳኖቻቸው ወጥተው በብዙ ካህናት እየታጀቡ ወደ ቤተክርስቲያኑ መጥተው ንጉሱን ተገናኙ። የጌታዋ በችም ከድንኳናቸው ወጥተው ደንገጥሮችና ወታደሮች እያጀቧቸው ወደ ድንኳኑ ቤተክርስቲያን መጥተው ከተሳለሙ በኋላ ንጉሱ ወደ ቆሙበት ሄዱ። አጼ ቴዎድሮስ የህሊና ጸሎታቸውን እንደጨረሱ ወደ ጳጳሱ ዘወር ብለው ይፍቱኝ አባቴ አሉ። እግዚአብሔር ይፍታ አሉ አቡነ ሰላማ። ይፍቱኝ እግዚአብሔር ይፍታ። ይፍቱኝ እግዚአብሔር ይፍታ።
መቅደላ አፋፉ ላይ ጩኸት በረከተ፣ የሴቱን አናውቅም ወንድ አንድ ሰው ሞተ። እኔ ማዩ ቱርክ ባይ የምሸሽ መቅደላ መቅደላ ጓንቺ ክፉ ጎራ፣ ሴቱን ሁሉ ንቆ ሲኮራ ሲኮራ። ወንዱ አንቺን ወደደ ከኛ ካንቺ ጋር፣ እኔ ማዩ ቱርክ ባይ የምሸሽ አያችሁት ብያ ያንበሳውን ሞት፣ በሰው እጅ መሞትን ነውር አድርጎት። እርሳቱን እንደ ጠጅ ወሱ ሲጠጣት፣ እኔ ማዩ ቱርክ ባይ የምሸሽ
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። Thank you.
Let's ride the night of a thousand.